የኢትዮጵያ አየር መንገድና የኢንዶኔዥያው የላይን አየር መንገድ ንብረት የሆኑ ቦይንግ አውሮፕላኖች በጥቂት ጊዜያት አፍታ ተከስክሰው ከ300 በላይ ህይወት ቀጥፈዋል። ይህን ተከትሎ አምራች ድርጅቱ ጫናና ወቀሳ በርትቶበትም ሰንብቷል። የድርጅቱ ኃላፊ ይቅርታን ጠይቀዋል። ሀብታሙ ስዩም የይቅርታውን ይዘትና ይቅርታው በካሳ አጠያየቅ ሙግት ውስጥ ሊፈጥረው የሚችለውን ውጤት ከዓለም አቀፍ ህግ ባለሙያ አተያይ ጋር ያሰማናል።
ከ150 በላይ ሰዎችን ህይወት የቀጠፈውን የቦይንግ 737 ማክስ አደጋ መንስኤን የመረመረው ቡድን የመጀመሪያ ደረጃ ግኝቱን ይፋ ካደረገ በጥቂት ሰዓታት ውስጥ የአውሮፕላኑ አምራች ድርጅት ቦይንግ ስራ አስኪያጅ ይፋዊ ይቅርታ ጠይቀዋል።
We at Boeing are sorry for the lives lost in the recent
ሁላችንም የዚህ ድርጅት ባልደረቦች የኒስ ስህተቶች ትልቅ ክብደት ይሰማናል። እንደወጡ የቀሩ ተሳፋሪዎች ቤተሰቦችና ጓደኞችን የልብ ስብራትም ተረድተናል። በሁለቱም አደጋዎች ወቅት ምን እንደተፈጠረ የሚናገረው ሙሉ ዝርዝር በመንግስት ባለስልጣናት በኩል ለወደፊት ይገለጻል። ሆኖም የኢትዮጵያ አየር መንገድ በረራ ቁጥር 302 አደጋ የመጀመሪያ ደረጃ ሪፖርት በሁለቱም በረራዎች የበረራ ሂደት ማሳለጫ ስርዓት ኤምካስ በተሳሳተ አቅጣጫ በርቶ እንደነበር ተረድተናል።
አምራቹ የሰራው የበረራ ቁጥጥር ስርዓት ቀደም ብሎ በኢንዶኔዥያው ላይን አየር መንገድ ላይ የደረሰውን አደጋ ጨምሮ ለአደጋው አስተዋጽኦ እንዳደረገ ስራ አስኪያጁ ዴኒስ ሙለንበርግ በድርጅቱ ድረገጽ ላይ በተለቀቀ መልእክት አምነዋል። የመጀመሪያ ደረጃ የምርመራ ግኝቱ እንዲሁም የቦይንግ ድርጅት የይቅርታና ሐዘን መልእክት ከተሰማ በኋላ ከሚዘዋወሩ ጥያቄዎች አንዱ በአደጋው ቤተሰቦቻቸውን ያጡ ወገኖች የካሳ ጥያቄ በምን መልኩ ይስተናግዳል የሚል ነው። የትራንስፖርት ሚኒስትር ዳግማዊት ሞገስ በትናንትናው ዕለት ጉዳዩ የጠቅላይ አቃቢ ሕግ ድርሻ እንደሆነ ጠቆም አድርገው አልፈዋል። የዓለም አቀፍ ግብይትና በይነ ሀገራት ሕግ ምሁር የሆኑትን ከአንድ በላይ የሆኑ ሀገራትን በሚመለከቱ የፍርድ ቤት ሙግቶች ላይ ተሳታፊ የሆኑት ጠበቃ ገብረ አምላክ ገብረ ጊዮርጊስ ግን ጠቅላይ አቃቢ ሕግ በራስ ተነሳሽነት በጉዳዩ ላይ ለመሳተፍ ካልፈቀደ በቀር ጉዳዩ በግልና በቡድን በሚቀርቡ የካሳ አቤቱታዎች የሚከፈት እንደሆነ ይናገራሉ።
የኢትዮጵያ አየር መንገድ ፓብሊክ ኢንተርፕራይዝ ነው። የኢትዮጵያ የመንግስት የልማት ድርጅት ነው። የመንግስት የልማት ድርጅቶች ኢንተረስት በተመለከተ ደግሞ የጠቅላይ አቃቤ ሕግ ኃላፊነት አለበት። የሕግ ክርክሮችን አድቫይዝ የማድረግ የመምራት ወክሎ የመከራከርም ጭምር ጠቅላይ አቃቤ ሕግ በሕግ የተሰጠው ኃላፊነት አለ። ስለዚህ ያንን ሊሆን ይችላል ሪፈር እያደረጉ ያሉት የኢትዮጵያ አየር መንገድ ራሱ ተጎጂም ስለሆነ አንዳንድ ከሳሾች ደግሞ በቀጥታ ኢትዮጵያ አየር መንገድንም ጨምሮ ስለሚከሱና እሱን ዲፌንድ አድርጎ ጉዳዩን ወደ ቦይንግ መውሰድና እሱም ደግሞ አውሮፕላኑ በደረሰበት ጉዳት አውሮፕላኑ ላይ በደረሰው ጉዳት ለአውሮፕላኑ ካሳ ለደረሰበት እንደ መስሪያ ቤት ደግሞ ለደረሰበት ዲስትረስ ለመሳሰሉት ለሚጠይቀው ካሳ ጠቅላይ አቃቤ ሕግ ያው ኃላፊነት አለበት፣ ቀጥተኛ የሆነ ኃላፊነት አለበት ማለት ነው። የግለሰቦችን በተመለከተ ግን እንግዲህ አንዳንድ ጊዜ በሕጋችን አቃቤ ሕግ በሀገራችን ውስጥ በፍትሐብሔር ጉዳዮች ተጎጂዎችን፣ አቅም የሌለውን ሰው ወዘተ የማገዝ የሕግ ኃላፊነት አለበት። ከዛ አኳያ ምናልባት በማስተባበር በመሳሰሉት በደጋፊነት በበጎ ፈቃደኝነት እንደዚህ የተጎዱትን ዜጎች ቤተሰቦቻቸውን አሰባስበው መብታችሁ ይሄ ነው ብሎ አሳውቆ ወደ የመምራት ኃላፊነት ሊወስድ ይችላል ራሱ በፈቃደኝነት። ከዚህ አልፎ በሕግ ግን የመወከል ግዴታ የሕግ ግዴታ ግን የለበትም።
ጉዳዩ አደጋው የደረሰባትና የአውሮፕላኑ ባለንብረት የሆነችው ኢትዮጵያን፣ ተሳፋሪዎቹ የመጡባቸው ከ30 በላይ የሆኑ ሀገራትን በአንድም ሆነ በሌላ የሚነካ መሆኑን ጠበቃ ገብረ አምላክ ነግረውናል። ይሄ ከሆነ ዘንድ ይህን ጉዳይ የሚያየው ፍርድ ቤት የትኛው ነው ብለን ጠይቀናል።
ለጉዳዩ በጣም ቅርበት ያላቸው ሀገሮች ሁለት ናቸው። አንዷ ኢትዮጵያ ነች። ምክንያቱም አደጋው ኢትዮጵያ ላይ ስለደረሰ ማስረጃ ከማሰባሰብ ከመሳሰሉት ለጉዳዩ ቅርበት ያላት ኢትዮጵያ ነች። በሁለተኛ ደረጃ እንደገና አውሮፕላኑን ያመረተው ሀገር አሜሪካ ስለሆነ የቦይንግ ሄድኳርተርስ እዛ ስለሆነ የተጠያቂው ሀገር ደግሞ አሜሪካ አለ። ስለዚህ ዋና የክርክሩ ቦታዎች የሚሆኑት እነዚህ ናቸው። ነገር ግን ኢትዮጵያ አየር መንገድ አጓጓዥ እንጂ እሱ የሚጠይቀውም ነገር ዞሮ ዞሮ ወደ ቦይንግ መሄዱ ስለማይቀር በዚህ ጉዳይ የመጨረሻ ኃላፊነት ወይ አልቲሜት ላያቢሊቲ ያለበት ቦይንግ ስለሆነ ክርክሩ በብዛት የሚደረገው በአሜሪካ ሀገር ይሆናል የቦይንግ መስሪያ ቤት ባለበት ማለት ነው። ይሄም ይሆንበት ምክንያት አንድ የድርጅቱ መስሪያ ቤት እዛ ስለሆነ ለፕሮዳክት ላያቢሊቲ ተጠያቂ ስለሚሆን ኦሬዲ ፍርድ ቤት ጉዳይን ለማቅረብ ይሄ ሎከስ ስታንዲ ወይም ጁሪስዲክሽን የአሜሪካ ፍርድ ቤቶች ይኖራቸዋል። ጁሪስዲክሽን የአሜሪካ ፍርድ ቤቶች ይኖራቸዋል። በሁለተኛ ደረጃ እንደገና በካሳ አከፋፈል ከየትኛውም ዓለም በተሻለ የአሜሪካ ህግ ለተጎጂዎች የተሻለ ካሳ ስለሚከፍል ለተከራካሪ ወገኖች የተሻለው የሚሆነው የአሜሪካ ህግና የአሜሪካ የህግ ፍርአት ነው።
ከወደ ኬንያና ሩዋንዳ የሆኑ የተሳፋሪዎች ቤተሰቦች ከሰሞኑ አሜሪካ ላይ የካሳ ጥያቄ ማቅረባቸውን የተለያዩ መገናኛ ብዙሃን አስተምተዋል። ሁሉም የተሳፋሪ ቤተሰቦች ግን ዩኤስ አሜሪካ ድረስ ዘልቀው ለመሟገት ለዓለም አቀፍ ጉዳዮች ጥብቅና የሚቆሙ ጠበቆችን ለመቅጠር የኢኮኖሚ አቅማቸው አይፈቅድ ይሆናል።
የወጪ ጉዳይና የአቅም ጉዳይ ያልከው በተመለከተ እውነት ነው። በተለይ እንደ አሜሪካ ባሉ ሀገሮች የህግ ክርክር ሲደረግ በጣም ከፍተኛ የሆነ ገንዘብ ወጪ ይደረግበታል። ኢቭን ክርክሩን ለማስኬድ ማለት ነው የጠበቆች ክፍያ በጣም ከፍተኛ ነው። በሰዓት ነው የሚሰላው። ባለ ኤክስፐርቶች በጉዳዩ ላይ ምስክር የሆኑ ሰዎች እየተከፈላቸው ነው የሚመጡት። ወደዛ መሄድ ሊያስፈልግ ይችላል። የአውሮፕላን ሆቴል ወጪ ራሱ ቀላል አይሆንም። ስለዚህ እውነት ነው ወጪን ያስከትላል። ነገር ግን አሁን እንደዚህ አይነት ትልቅ ክርክር በሚደረግበት ጊዜ በተለይ በምዕራቡ ዓለም የኮንቲንጀንሲ አሬንጅመንት የሚባል አለ። ከተሳካ የሚከፈል ሲሳካ ካሳው ሲከፈል የሚከፈል ክፍያ ከዛ መካፈል ማለት ነው የተወሰነ ፐርሰንቴጅ። እንግዲህ እነዚህ ህግ ፈርሞቹ የሚያስፈልገውን ወጪ በሙሉ ይሸፍናሉ፣ የጠበቃቸውንም ለክርክሩ የሚያስፈልገውንም የመሳሰሉትም። ክርክሩ ሲያልቅ ደግሞ እና ገንዘቡ ካሳው ሲወሰን ከካሳው መጠን ላይ የተወሰነ ፐርሰንት እነሱ ወስደው በስምምነቱ መሰረት ለተጎጂዎቹ ቤተሰቦች ደግሞ ገንዘቡን ይሰጧቸዋል ማለት ነው።
ትናንት አመሻሽ ላይ የተሰማው የቦይንግ ድርጅት ይቅርታ መጠየቅና ኃላፊነት የመውሰድ አዝማሚያ በፍርድ ሂደቱ ላይ የተለየ ውጤት ሊያስከትል እንደሚችል ጠበቃ ገብረ አምላክ አክለው ነግረውናል። በተለይ ደግሞ ሙግቱን ወደ ድርድር የመቀየር አዝማሚያን ያሳያልና
እኔ በጣም ከፍተኛ ነው ብዬ ነው ማስበው። ወደዛም ልመጣ ነበር። እኔ አሁን ከቦይንግ ጋር የሚደረግ ክርክር በፉል ትራያል በፍርድ ቤት የሚደረግ አይመስለኝም። በሴትልመንት የሚያልቅ ይመስለኛል። በቃ ዞሮ ዞሮ ተረጋግጧል በኤክስፐርቶች። አክቹዋሊ ጉዳዩ ወደ ኢትዮጵያ ምናምን የሚመጣበትም አቅተዋል። ቅድም ያልኩት አደጋው የደረሰበት ምክንያት ኢትዮጵያ ከሆነ ኢትዮጵያ ሊሆን ይችላል ያልነው የማስረጃ ጉዳይ አሁን ኦልሞስት አልቋል። በዚህ በብላክ ቦክሱም በምኑም የተገጠመለት ይሄ ኤምካስ የሚባለው ቴክኖሎጂ እሱ ነው መነሻው ተብሎ ጉግል ማን ነው ቦይንግም አድሚት አድርገዋል ጥፋቱን። ስለዚህ ከዚህ በኋላ ቦይንግ ፍርድ ቤት ሄዶ የሚከራከርበት ምክንያት አለ ብዬም አላስብም።
ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም።